ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
አሁን መድፎ አሁን እስከ 3 ሰዓት እስከ 2:45 አካባቢ ድረስ ይበቃ በከተማው በስተምዕራብ በኩል ያለ ተራራ
የደረሰ ጉዳት ይኖር ይሆን?
እስካሁን የሰማነው የለም። በሲቪል ደረጃ የለም። ሌሊት ስለሆነ ይመስለኛል።
በሰሜን ወሎቹ የወልዲያና ቆቦ ከተሞች ግጭት ስለመኖሩ ከተነገረ የአካባቢው ሰዎች ከተናገሩት የተወሰደውን ነው የሰማችሁት። በዕለቱ አብይ ርዕስ ዝርዝሩን ይዘናል። ዓመታዊው የዩናይትድ ስቴትስ የወጣት አፍሪካውያን መሪዎች ልዩ ስነ ስርዓት ከትላንት ሰኞ አንስቶ እዚህ ዋሽንግተን ዲሲ ላይ በመካሄድ ነው። ዘጋቢዎቻችን ከስፍራው እየተካሄዱ ያሉትን ወጣት ነክ ወይም በወጣቶች ጉዳይ ላይ ያተኮሩ ዘገባዎች፣ ስነ ስርዓቶች ተከታትለዋል። የሰዓቱን የዓለም ዜና ተከትሎም ይቀርባል። ሌሎች በወቅታዊ ጉዳዮች ላይ ያተኮሩ በርከት ያሉ ቅንብሮችና ዘገባዎች ይዘናል። ማክሰኞ ሐምሌ 25 2015 ዓ.ም። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለቅንብሩ፣ ዙቤር አልጠይብ ለስርጭት ምህንድስናው፣ ስመኝሽ የቆየ ደግሞ ለሰዓቱ የዓለም ዜናዎች ተሰይመናል። እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። የተቀሩ ባልደረቦቻችን ከየስፍራ ያደረሱን ዘገባዎችና ቅንብሮችም በተከታታይ እናቀርባለን። ታዲያ እንደ ወትረው ሁሉ ቀዳሚው የሰዓቱ የዓለም ዜና ነው። ስመኝሽ የቆየ።
በድጋሚ እንደምናመሻችሁ አድማጮች እንዲሁም ተመልካቾቻችን። ለምሽቱ ከያዝናቸው ዜናዎች ውስጥ በሽብር ወንጀል ተከሰው ጉዳያቸው በፍርድ ቤት እየታየ የሚገኙ ተከሳሾች ሰብሳቢው ዳኛ እንዲነሱ ጥያቄ አቀረቡ፣ የአውሮፓ ሀገራት ዜጎቻቸውን ከኒጀር ሊያስወጡ ነው እና ዩክሬን በሞስኮ ላይ የድሮን ጥቃት መፈጸሟን ሩሲያ አስታወቀች የሚሉ ይገኙበታል። ወደ ዝርዝሩ እናልፋለን። በሽብር ወንጀል ክስ የቀረበባቸው ተከሳሾች ጉዳያቸው የሚመለከተውን ችሎት በሰብሳቢነት የሚመሩት ዳኛ ከቦታቸው እንዲነሱ ጥያቄ ያቀረቡ። ተከሳሾቹ ዳኛው ከችሎቱ እንዲነሱ ጥያቄ ያቀረቡት በገለልተኝነታቸው ላይ እምነት እንደሌላቸው በመግለጽ መሆኑን ከተከሳሽ ጠበቆች አንዱ የሆኑት ጠበቃና የሕግ አማካሪ ሰለሞን ገዛኸኝ ለአሜሪካ ድምጽ ተናግረዋል። ችሎቱ አቤቱታውን መርምሮ ብይን ለመስጠት ለቀጣዩ ዓመት ጥቅምት 15 ተለዋጭ ቀጠሮ ሰጥቷል። ኬኔዲ አባተ ተጨማሪ አለው።
አራት የመገናኛ ብዙሃን ባለሙያዎችን ጨምሮ የዋስትና ጥያቄያቸው ውድቅ ተደርጎ ወደ ማረሚያ ቤት እንዲወርዱ የተደረጉ 23 የሽብር ወንጀል ተከሳሾች ዛሬ ሐምሌ 25 ቀን 2015 ዓ.ም. ሰብሳቢ ዳኛው እንዲነሳላቸው አቤቱታ አቅርበዋል። የተከሳሽ ቤተሰቦች ወደ ችሎት አዳራሽ ይግቡ ወይስ አይግቡ ከሚል ክርክር ጀምሮ ሰፊ ሙግት በታየበት በዛሬው ችሎት የሽብር ወንጀል ተከሳሾቹ ሰብሳቢ ዳኛው ከችሎቱ እንዲነሱ በጽሑፍ ያዘጋጁትን አቤቱታ በንባብ ለማሰማት ጥያቄ ቢያቀርቡም ችሎቱ ፈቃደኛ እንዳልሆነ የገለጹት ከተከሳሽ ጠበቆች አንዱ ሰለሞን ገዛኸኝ ይህም ረዘም ያለ ክርክር እንዳስነሳ አብራርተዋል።
ትልቅ ውዝግብ ያስነሳው እና በጣም ረጅም ሰዓት የቆየ ክርክር በትግግ የነበረው ዶክተር ወንደሰን አሰፋ ባደረጉት በጽሑፍ ባደረጉት አቤቱታ ላይ ነው። የዚህ ችሎት ሰብሳቢ ዳኛ የሆኑት አቶ ረጉማ ተፈራ ከችሎት ዳኝነት እንዲነሱ ከተከሳሽ በሙሉ በጋራ የቀረበ መማመልክ ሰብለውን የጀመሩት ዶክተር ወንደሰን በተከተልም ያው ተከሳሾቹ የተከሰሱት በአማራ ሕዝብ ላይ በተከፈተው ዘመቻ ያንን ለመከላከል ባደረግ ነው ስራ ነው የተከሰስ ነው የሚል ሲጀምሩ የመሀል ዳኛው ለማስቆም ሞከሩ። ምንድን ነው በጽሁፍ ያቀረባችሁትን በጽሁፍ አቅርቡ፣ በችሎትም ማንበብ አትችሉም የሚል ይሄ ነው ውዝግብ ያስነሳው። ከዛ በኋላ ሁሉም ተከሳሾች ተነሱ፣ እጅ አወጡ። በየተራ የመገመት መብት አለን፣ የድምጠት ችሎቱ አጭር ነው፣ በንባብ እናንብቦ የሚል ነው። ከዛ በኋላ ችሎቱ በተደጋጋሚ ጊዜ ማንበብ አትችሉም የሚል ነው፣ ተከሳሾቹም እናነባለን በሚል ሳይቀመጡ ረጅም ሰዓት ክርክር ነበር። በመጨረሻ ላይ ችሎቱ እንደዚህ ከሆነ ችሎቱን ለማቋረጥ እንገደዳለን በማለት አጫጭር ትዕዛዞችን በመስጠት አቤቱታ ተቀብሎ ለጥቅምት 15 ተቀብሏል።
ጠበቃው እንደተናገሩት ተከሳሾቹ ዳኛው ገለልተኛ እንዳልሆኑ ላቀረቡት አቤቱታ የተለያዩ ማስረጃዎችን በጽሑፋቸው ጠቅሰዋል። የፌደራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የጸረ ሽብርና ህገ መንግስታዊ ችሎት ሐምሌ 12 ቀን 2015 ዓ.ም ምረት በነበረው ውሎ ተነስቶ ነበር ካለው ሁከት ጋር በተያያዘ ፖሊስ የተከሳሽ ቤተሰቦች የዛሬውን ችሎት እንዳይታደሙ አግዷቸው እንደነበርም ጠበቃና የህግ አማካሪ ሰለሞን ገዛኝ ተናግረዋል። ይሁንና በፖሊስ እገዳ ላይ ክርክር ከተደረገ በኋላ የተከሳሽ ቤተሰቦች ችሎቱን እንዲታደሙ ተፈቅዷል። ችሎቱ ሰብሳቢ ዳኛው እንዲነሱ በተከሳሾች በቀረበው አቤቱታ ላይ ብይን ለመስጠት እንዲሁም የተከሳሾችን የክስ መቃወሚያ ለመስማት ለቀጣዩ ዓመት ጥቅምት 15 ቀን 2016 ዓ.ም ተመረጠ ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በኒጀር ወታደራዊ ቡድን ስልጣን ከተቆጣጠረ ከአንድ ሳምንት በኋላ ፈረንሳይ ዜጎቿን ከእና እንዲሁም ሌሎች የአውሮፓ ሀገራት ዜጎችን የማስወጣት ጥረት እንደምትጀምር ዛሬ ማክሰኞ አስታውቃለች። የፈረንሳይ የውጭ ጉዳይ ሚኒስትር ባወጣው መግለጫ ዜጎችን የማስወጣት ውሳኔ የተደረሰው ከትላንት በስቲያ እሁድ በኒያሜ ከሚገኘው የፈረንሳይ ኤምባሲ ደጃፍ በርካታ ህዝብ ተሰብስቦ ጥቃት ከደረሰና ፈረንሳይ ወታደራዊ ጣልቃ ለመግባት እያሴረች ነው በሚል ኒጀር ውንጀላ ከሰነዘረች በኋላ ነው። የኒጀር አየር ኃይል በመዘጋቱም የፈረንሳይ ዜጎች ከራሳቸው ሀገር መውጣት አለመቻላቸው የሚኒስትር መስሪያ ቤቱ ጨምሮ ገልጿል። ዜጎችን በአየር ለማስወጣት ዝግጅት ላይ መሆኑን ያመለከተው የውጭ ጉዳይ ሚኒስትሩ መግለጫ ዜጎችን የማስወጣቱ ስራ ዛሬ እንደሚጀመርና በጣም ውስን በሆነ ጊዜ ውስጥ እንደሚከናወን ይፋ አድርጓል። ለሀገር ጉብኝት የተጓዙትንና በኒጀር ነዋሪ የሆኑ በአሁን ወቅት ግን ከኒጀር ውጪ የሚገኙ ፈረንሳውያንን ሳይጨምር በአሁን ወቅት ቁጥራቸው 600 የሚደርስ የፈረንሳይ ዜጎች በዚያች ሀገር እንዳሉ ተገምቷል። በተመሳሳይ የጣሊያን የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ ጣሊያን ዜጎቿን ከኒያሜ ለማስወጣት ልዩ በረራ ማዘጋጀቷን በማህበራዊ ሚዲያ ገጻቸው ላይ አመልክተዋል። በዋና ከተማይቱ ኒያሜ ብቻ 90 የጣሊያን ዜጎች እንደሚገኙና በመላው ኒጀር ደግሞ ቁጥራቸው 500 የሚደርስ የጣሊያን ዜጎች እንደሚኖሩ ተገልጿል። ይህ በእንዲህ እንዳለ የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ኢኮዋስ በመፈንቅለ መንግስቱ መሪዎች ላይ ማዕቀብ የጣለ ሲሆን ፕሬዝዳንት መሐመድ ባዙም ወደ ስልጣን ካልተመለሱ ጠንካራ የኃይል እርምጃ ሊወሰድ እንደሚችል አስጠንቅቋል። ዩናይትድ ስቴትስና የአውሮፓ ህብረትም የባዙም መንግስት በአስቸኳይ ወደ ስልጣን እንዲመለስ ጠይቀዋል። በወታደራዊ መንግስት የሚመሩት ሁለቱ የኒጀር ጎረቤት ሀገራት ቡርኪና ፋሶና ማሊ ሰኞ ዕለት ባወጡት የጋራ መግለጫ በኒጀር ላይ የሚወሰድ ማንኛውም ወታደራዊ እርምጃ በቡርኪና ፋሶና ማሊ ላይ እንደታወጀ ጦርነት ይቆጠራል ያሉ ሲሆን፣ ሌላኛዋ በወታደር የምትመራው ጎረቤት ሀገር ጊኒም እንዲሁ ኢኮዋስ በኒጀር ላይ የተጣለው ማዕቀብና ወታደራዊ ጣልቃ ገብነት ዙሪያ ተቃውሞዋን አሰምታለች። በተያያዘ ዜና ዋና የዩራኒየም ማዕድን አምራች በሆነችው ኒጀር የተካሄደው ወታደራዊ መፈንቅለ መንግስት በአውሮፓ ህብረት የኒውክሌር ነዳጅ አቅርቦት ላይ ችግር እንደማይፈጥር የህብረቱ ቃል አቀባይ ማክሰኞ ዕለት አስታውቋል። የአውሮፓ ኮሚሽን ቃል አቀባይ አዳልበርት ጃንስ የአውሮፓ ህብረትን በተመለከተ አቅርቦት ላይ የተደቀነ አደጋ የለም ያሉ ሲሆን፣ በህብረቱ ስር የሚገኙ ተቋማት ማንኛውንም በአጭር ጊዜ ሊፈጠር የሚችል የአቅርቦት ስጋት ለመቀነስ የሚያስችል በቂ ተቀማጭ የተፈጥሮ ዩራኒየም እንዳላቸውና የረጅም ጊዜ የአውሮፓ ህብረት ፍላጎቶችን መሸፈን የሚችል ተቀማጭ በዓለም ገበያ ውስጥ መኖሩን አብራርተዋል። የቀድሞ የፈረንሳይ ቅኝ ግዛት የነበረችው ኒጀር በዓለም ላይ ከፍተኛና በኒውክሌር ኢንዱስትሪ ውስጥ ቁልፍ የሆነ ዩራኒየም ክምችት አላት። ቀድሞ አሬቫ ተብሎ ይጠራ የነበረው ኦራኖ የተሰኘ የፈረንሳይ ተቋም በምዕራብ አፍሪካዊቷ ሀገር ለብዙ አስርት ዓመታት ቁልፍ ተዋናይ የነበረ ሲሆን በኒጀር ትልቁን የዩራኒየም ማዕድን ይቆጣጠራል። እንደ አውሮፓውያን አቆጣጠር በ2022 ዓ.ም ኒጀር ከካዛክስታን ቀጥላ ለአውሮፓ ህብረት ሁለተኛ ትልቁን የተፈጥሮ ዩራኒየም እንደምታቀርብ የአውሮፓ ህብረት የኒውክሌር አቅርቦትን የሚቆጣጠረው ኢሮአቶም አስታውቋል። ኒጀር ከቅኝ ግዛት ነጻ ከወጣች ወዲህ ለመጀመሪያ ጊዜ በተደረገ ሰላማዊ ስልጣን ሽግግር ከሁለት ዓመት በፊት በመርጫ ስልጣን ላይ ያዙት የምዕራብ ዓለም አጋር ፕሬዝዳንት መሐመድ ባዙም ሐምሌ 19 በመንግስቱ ጣባቂ ልዩ ወታደራዊ ቡድን በተደረገባቸው መፈንቅለ መንግስት ከስልጣን ተነስተዋል። የአውሮፓ ህብረት ፕሬዝዳንቱን ከስልጣን መነሳት አጥብቆ ተቃውሟል። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የሩሲያ አየር መቃወሚያዎች ሞስኮን ኢላማ ያደረጉ በርካታ የዩክሬን ሰው አልባ አውሮፕላኖች ወይም ድሮኖችን መተው ማክሸፋቸውንና አንድ ድሮን ግን በዋና ከተማው የሚገኝ ሰማይ ጠቀስ ህንጻ መቶ ማፈራረሱን ባለስልጣናት ማክሰኞ ዕለት አስታወቁ። የሞስኮ ከንቲባ ሰርጌይ ሶቪያኒን በቴሌግራም በኩል ባስተላለፉት መልእክት ጥቃት የደረሰበት ህንጻ እሁድ ዕለት በሌላ የዩክሬን የድሮን ጥቃት ተመቶ የነበረ መሆኑን አመልክተዋል። በማክሰኞ ጥቃት ምንም አይነት ጉዳት ስለመድረሱም አልተገለጸም። የሩሲያ መከላከያ ሚኒስትር ዛሬ ባወጣው መግለጫ ሰራዊቱ በጥቁር ባህር ላይ የሚገኙ የሩሲያ የጥበቃ መርከቦች ላይ ያነጣጠሩ 3 የዩክሬን ባህር ሰርጓጅ ድሮኖችን ማክሸፋቸውን አስታውቋል። ጥቃቱ የተፈጸመው ከሩሲያ በደቡብ ምዕራብ ከሚገኘው የሴቫስቶፖል ከተማ በ340 ኪሎ ሜትር ርቀት ላይ መሆኑንም ሩሲያ አመልክታለች። በሌላ በኩል ሩሲያ በደቡብ ዩክሬን በሚገኘው ኬርሰን ከተማ ባካሄደችው የቦምብ ጥቃት አንድ ዶክተር መገደሉንና አንድ ነርስ መቁሰሏን ባለስልጣናት አስታውቋል። በካርኪቭ ቀጠናም ሩሲያ ኢራን ሰራሽ በሆኑ ድሮኖች አካሄደች በተባለ ጥቃት አንድ የትምህርት ተቋምና አንድ የስፖርት ማዕከል የሚገኝበት ህንጻ ላይ ጉዳት ማድረሱን ያካባቢው ባለስልጣናት ገልጸዋል። ሩሲያ በዩክሬን ከተሞች ላይ ባካሄደችው ጥቃት የደረሰውን ጉዳት ተከትሎ የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ዩክሬን ረጅም ርቀት የጦር መሳሪያዎች እንደሚያስፈልጓት አጽንኦት ሰጥተው ተናግረዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ መንግስት ባለስልጣናት ዩክሬንን በሚመለከት በሳውዲ አረቢያ በሚካሄድ ጉባኤ ላይ እንደሚገኙ የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ማቲው ሚለር ትላንትና ሰኞ በሰጡት ጋዜጣዊ መግለጫ አስታውቀው አመልክተዋል። ዘለንስኪ ያቀረቡት የሰላም እቅድ ላይ ውይይት ይደረጋል ተብሎ ይጠበቃል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ለቀሪዎቹ መሰናዶች ወደ አሉላ ልመልሳችሁ።
ምን ይቆየን ለሰዓቱ ዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ከጀርባ የምትሰሙት ድምጽ ወደሚቀጥለው ዝግጅት የሚያሸጋግረን ይመስላል። ቀደም ብዬ ያስተዋወቅኩት የዋሽንግተኑ የወጣት አፍሪካውያን መሪዎች አመታዊ ስነ ስርዓት በመካሄድ ላይ ነው። ባልደረቦቻችን በስፍራው ተገኝተው ዘገባዎችን እያደረሱን ይገኛሉ። ከክፍላችን ሀብታሙ ስዩም በስፍራው ይገኛል። በስልኩ መስመር አግኝቻለሁ። ሀብታሙ እንደምን ዋልክ?
እንደምን ዋልላሉላ? እንደምን አምሽታችኋል አድማጮቻችን እንዲሁም ተመልካቾቻችን?
አመሰግናለሁ ሀብታሙ። ክብራትና ክብራን አድማጮች አሁን በቀጥታ እዛ ሀብታሙ ወደሚገኝበት ቦታ እንቆያለን። ከዘንድሮ የወጣት አፍሪካውያን መሪዎች ስነ ስርዓት አንዱ የዩናይትድ ስቴትስ ከፍተኛ ባለስልጣናት ንግግሮችን ያሰሙበት ከወጣቶቹ ጋር የታደሙባቸው ስነ ስርዓቶች እንደመሆናቸው ሀብታሙ የዩናይትድ ስቴትስ ዓለም አቀፍ የተራድኦ ፕሮግራም ዲሬክተር ሳማንታ ፓወር ከተናጋሪዎቹ አንዷ ነበሩ። በእሳቸው ንግግር ከእንግዲህ ከከፍተኛ ባለስልጣናት አንዷ ናቸውና ለወጣቶቹ ስሜት የሚሰጥ እንደው ቁልፍ ነው የምትለው እሳቸው የተናገሩት ጭብጥ ምንድን ነበር? በሱ ምን ጀመር?
መልካም እንግዲህ አሉላ ቀደም ብለህ አንተም ተናግረኸዋል። የዩናይትድ ስቴትስ ዓለም አቀፍ የልማት ተቋም ኃላፊ የሆኑት ሳማንታ ፓወር ከአፍሪካ የወጣት መሪዎች ጋር በዛሬው ማለዳ ቆይታ አድርገዋል። እንግዲህ ዩናይትድ ስቴትስ ለበርካታ ዓመታት ከፍተኛ የልማት ድጋፍ ስታደርግላቸው ተቆየቻቸው የዓለማችን አህጉራት መካከል ዋነኛዋ አፍሪካም ናት ማለት ይቻላል። ይህንን ደግሞ የምታስፈጽመው በዋናነት USAID በተሰኘው ተቋም ነው። የዚህ ተቋም ኃላፊ ናቸው ሳማንታ ፓወር። እሳቸው ለወጣቶች ከወጣቶች ጋር በነበራቸው አጠር ያለ ቆይታ አፍሪካን እየጠቀሙ ስለሚገኙ የዩናይትድ ስቴትስ መርሃ ግብሮች አጭር መግለጫ ሰጥተዋል። እሳቸው ካነሷቸው መካከል አፍሪካ ውስጥ የምግብ ዋስትናን ለማረጋገጥ፣ ዲሞክራሲ ግንባታን ለመደገፍ፣ እንዲሁም ደግሞ በአጠቃላይ ዘላቂነት ያለው የዲሞክራሲ ባህልን ለማስተዋወቅ እየተደረጉ ያሉ እንቅስቃሴዎችን አንስተዋል። ከዚህ ጎን ለጎን አሁን ትኩረት የተሰጣቸው ጉዳዮች ቢጓደሉ በመላ አፍሪካውያን ላይ ሊፈጠሩ ስለሚችሉ አደጋዎችም ጠቁመዋል። ለማሳያነት የተጠቀሙት የምግብ ዋስትናን ጉዳይ ነው። የምግብ ዋስትና ጉዳይ ቢቃወስ አንድ አነስተኛ ወይም የተነጠለ ችግር ሳይሆን ሌሎች ችግሮች መነሻ ሊሆን እንደሚችል ጠቁመዋል። ምክንያቱም በምግብ ዋስትና መዛነፍ ምክንያት በርካታ ወጣቶች እንዲሁም ሌሎች ወደ ግጭቶች ሊገቡ ስለሚችሉ ይህንን ምክንያት በማድረግ እነዚህ ድጋፎች እንደሚደረጉ አንስተዋል። ከዛ ጎን ለጎን እንግዲህ እሳቸው ደግሞ ወጣት የአፍሪካ መሪዎች አፍሪካን ወደ ተቃና ነገ ለመውሰድ ያላቸውን አቅም በሰፊው ተንትነዋል፣ በሰፊው አቅርበዋል። ካነሷቸው ቁልፍ ጉዳዮች መካከል አንዱ እንደዋናነት ልንይዘው የምንችለው ብዬ ያሰብኩት እኔ ከዚህ በፊት USAID የተባለው ተቋም ለሀገር ውስጥ ድርጅቶች ሳይሆን አሜሪካ ውስጥ መቀመጫቸውን አድርገው አፍሪካ ውስጥ ለሚንቀሳቀሱ የልማት ተቋማት ነበረ ድጋፉና የገንዘብ ፈሰሱን በዋነኝነት ሲያደርግ የነበረው። እሳቸው ግን ይሄ እንደሚቀየር ፍንጭ ሰጥተዋል። እሳቸው አፍሪካ ውስጥ መቀመጫቸውን አድርገው ወጣቶችን ጨምሮ ሌሎችን በመርዳት ላይ ተሰማሩ አህጉር በቀል ተቋማት ድጋፎች መደረግ እንደሚጀምሩ ይፋ አድርገዋል። ይሄን በሳቸው አነጋገር የአቅም ሽግግር ብለውታል። ከሞላ ጎደል እንግዲህ ሳማንታ ፓወር ከወጣቶች ጋር መረበራቸው ቆይታዎች እነዚህን ጉዳዮች አንስተዋል። ከወጣቶችም አንዳንድ ጥያቄዎች ተነስተውላቸው አጠር አጠር ያሉ መልሶችን ሰጥተዋል። ወደ አንተ ልመለሳሉ።
መልካም ሀብታሙ፣ ዝርዝር አድርገህ ሳማንታ ፓወር ያቀረቧቸው ይልቁንም ደግሞ ለወጣቶች ትርጉም የሚሰጡ ለአፍሪካውያን ትርጉም የሚሰጡ የፖሊሲ ሀሳቦችን ቀርበሃልና እስኪ እዚሁ ከፖሊሲ ጉዳይ ጋር እንቆይና ሌሎች ከፍተኛ የዩናይትድ ስቴትስ ባለስልጣናትም የዩናይትድ ስቴትስን የአፍሪካ ፖሊሲ ይልቁንም ደግሞ ወጣቶችን የሚመለከቱ ፖሊሲዎች ላይ እንዲሁ ተመሳሳይ ንግግሮች አሰምተው ነበርና ስለ እነሱም የተወሰኑ ጭብጦች ብታት ይዘን
መልካም አሉላ። በነገራችን ላይ አድማጮችን አስመልካቾች ከኋላችን እንደምታዩት በርካታ ሰዎች የሚገኙበት ቦታ ስለሆነ የድምጽ መረበሽ አለ፣ ለዚህ ይቅርታ ጠይቃለሁ። ወደ አንተ ጥያቄ አሉላ ስመለስ ከሳማንታ ፓወር በኋላ እንግዲህ በዩናይትድ ስቴትስ ውስጥ በከፍተኛ አመራርነት ከሚገኙ ባለስልጣናት መካከል የተወሰኑት ወደ መድረክ በመውጣት ከወጣቶች ጋር በተለይ ዩናይትድ ስቴትስ አፍሪካን በተመለከተ ስለያዘቻቸው የውጭ ጉዳይ ፖሊሲዎች የወፍ በረር ቅኝትና ቅልጥ ቃለ ምልልስ አድርገዋል ከወጣቶች ጋር። ሞሊፊ በአሜሪካ የውጭ ጉዳይ መስሪያ ቤት ውስጥ የአፍሪካ ጉዳዮች ረዳት ጸሐፊ ናቸው። እንዲሁም ደግሞ ዶክተር ሞንድ ሞጎ የተባሉ የዩኤስኤድ ከፍተኛ ባለስልጣን፣ ቢል ፎርስኔ የተባሉ ፕሮስፔር አፍሪካ ከተባለ የተቋም ከፍተኛ አማካሪ ናቸው እስካቸው አሉ። እንዲሁም ደግሞ ከአሜሪካ የጤና ባለስልጣናት መካከል ደግሞ ሌላ ሰው ሎይት ፔስ የሚባሉ ተገኝተው አፍሪካን በሚመለከት እየተደረጉ ስላሉ ጥረቶች፣ እንቅስቃሴዎች አንስተዋል። ሞሊፌ በንግግራቸው በተለይ የአፍሪካና የአሜሪካን አመታትን ያሳለፈ ታሪካዊ ግንኙነት አንስተው ዋናው ይሄን ታሪካዊ የአፍሪካ ግንኙነት ማጠናከር የተቋማቸው ኃላፊነት መሆኑን፣ ይሄን በማጠናከር ረገድ ደግሞ ወጣቶች ከፍተኛ ሚና ሊጫወቱ እንደሚገባ ጠቁመዋል። ሰላም ለማስፈን ሆነ አህጉር ውስጥ የልማት ስራዎችን በማሳደግ ደረጃ ከ70% በላይ የሆነ የአፍሪካ ወጣት ያለውን አቅምና ያለውን ኃላፊነት እንዲሁ በዚህ ቆይታ ውስጥ ተወስቷል። ከዚህ ጎን ለጎን ደግሞ አፍሪካ ውስጥ በሚደረጉ የልማትም ሆነ ሌሎች እንቅስቃሴዎች ውስጥ ወጣቶችን ተሳታፊ አለማድረግ አፍሪካን የሚያስከፍላት ጉዳይ እንደሆነ፣ ወጣቶች በእጅጉ ሊሳተፉ እንደሚገባ ተነስቷል። አፍሪካ በአሁኑ ሰዓት በመስቀለኛ መንገድ ላይ እንደሆነች፣ በዛው ልክ ደግሞ ከፍተኛ እድሎች ያሉባት አህጉር መሆኗንም ተጠቁሟል። ይህን ከፍተኛ እድል ደግሞ ወደ መልካምነት በመለወጥ ለአፍሪካውያን ትልቅ መልካም ምላሽን ለማስገኘት እነዚህ ወጣቶች ያላቸው አቅም ያላቸው የውቀት ግባትም እንዲሁ ተወስቷል። በጤናው ረገድ አፍሪካ ውስጥ የጤና ምርምሮች እንዲበረታቱ እየተደረጉ ስላሉ ጥረቶች ተነስተዋል። ለምሳሌ የባዮሜዲካል ምርምር ጉዳይ አለ፣ የካንሰር ምርምር ጉዳዮች አሉ፣ እንዲሁም ሌሎች። በአጠቃላይ ዩናይትድ ስቴትስ አፍሪካ ላይ ዋነኛ ትኩረቷን አድርጋ ስለምትንቀሳቀስባቸው ጉዳዮች የወፍ በረር ቅኝት ተደርጓል፣ ኃላፊነትም ተሰጥቷቸዋል። እዚህ ያሉ ዛሬ በዚህ መርሃ ግብር ተሳታፊ የሆኑ ወጣቶች ወደ አህጉረ አፍሪካ ሲመለሱ ለእድሜ ኩያቸው እንዲሁም ደግሞ ለአፍሪካውያን እውቀታቸውንና ልምዳቸውን እንዲያካፍሉም ኃላፊነት ተጥሎባቸዋል። አሉላ ወደ አንተ ልመለስ።
መልካም ሀብታሙ፣ በእርግጥ አዳራሹ አስገብተናል። እዚህ ያሉት እንቅስቃሴዎች በወፍ በረር ያልከውን የፖሊሲ ቅኝት የመመልከት ሰጥተናል። እንደው የወጣቶችን ድምፅ ሳናመጣ እንዳናቋርጥ በወጣቶች ውስጥ በኩል ምን አይነት ጥያቄዎች ተነሳ? በዚያ ያገኘኋቸውን ባለስልጣናት የመጠየቅ እድል እንዳገኙ ተረድቻለሁ። ምን አይነት ጥያቄዎች ተነሱ?
አሉላ፣ እንግዲህ ቀደም ለአንተም ጠቅሰዋል፣ በርካታ ወጣቶች ጥያቄዎችን አንስተዋል አህጉር አፍሪካን በሚመለከት። እነዚህ ጥያቄዎች ደግሞ በባለስልጣናት መልስ ተሰጥቷቸዋል። ባለስልጣናቱ አንዳንዶቹ ጥያቄዎች በቀጥታ ከመመለስ ጎን ለጎን ለራሳቸው ለወጣቶችም የቤት ስራን ሰጥተው አልፈዋል። ከተነሱ ጉዳዮች መካከል አንዱ በምዕራባውያን መገናኛ ብዙሃንም ሆነ በሰለጠኑ ዓለማት መገናኛ ብዙሃን ውስጥ አፍሪካ ያላትን ገጽታ በተመለከተ ዩናይትድ ስቴትስ ልታደርጋቸው ስለምትችላቸው አስተዋጽኦዎች በወጣቶች በኩል ጥያቄ ቀርበዋል። እንደሚታወቀው አፍሪካን በተመለከተ ጨለም ያለው ታሪክ ይጎላል። ያንን በመለወጥ ረገድ ሊኖር ስለሚገባው ኃላፊነት ተወስቷል። ምላሾቹ ግን በተለይ በሳማንታ ፓወር ቆይታ ጊዜ ነው ይሄ ነገር የተነሳው። ራሳቸው ወጣቶችም የራሳቸውን አስተዋጽኦ ማድረግ እንዳለባቸው ይሄን ታሪክና ይሄን ገጽታ ለመለወጥ ተጠቁሟል። ጎን ለጎን ደግሞ ራሳቸው ሳማንታ ፓወርም በመስሪያ ቤታቸው ውስጥ ባሉ መርሃ ግብሮች እንቅስቃሴዎች ውስጥ የአፍሪካን ብሩህ ሁኔታዎች የሚያጎሉ እንቅስቃሴዎችን እያደረጉ እንደሆነ ተጠቁሟል።
አብታሙ፣ እንደው በግማሽ ደቂቃ ሰዓታችን
ጉዳዮችም ተነስተዋል፣ በሌሎች ፕሮግራሞቻችን እናነሳሳቸው።
በእርግጥ በሌሎች ፕሮግራሞች እንመለሳለን። ከመሰናበት በፊት ግን ኢትዮጵያውያን ወጣቶችን በስፍራው ተገኝተዋልና የማነጋገር እድል አግኝተ ከሆነ በኋላ በፕሮግራሞች ይዛቸው ትመለሳለህ። ውይይታችን በዚሁ እንቋጭ።
ትክክል ነው አሉላ፣ አግኝቻቸዋለሁ። 35 ያክል ኢትዮጵያውያን ናቸው በዘንድሮው መርሃ ግብር ውስጥ ተሳታፊ የሆኑት። እጅግ የብሩህ አእምሮ ባለቤቶች ናቸው ማለት እችላለሁ። ያናገርኳቸው እጅግ መሳጭ ታሪክ ያላቸው፣ ከየት ተነስተው የት እንደደረሱ በሚተርኩበት ወይም በሚያጋሩበት ሰዓት እጅግ ተስፋን የሚፈነጥቁ ወጣቶችን አግኝቻለሁ። ከተረፈ ምርቶች ማህበረሰብ አገዝ ስራዎችን የገነባ አንድ ወጣት አግኝቻለሁ። በባህር ዳር ዩኒቨርሲቲ ውስጥ በኢንጂነሪንግ ትምህርት ክፍል ውስጥ አስተማሪ ነው። እንዲሁም ደግሞ ከወላይታ የመጣ የቆዳ ሕክምና ዘርፍ ውስጥ ኢትዮጵያ ውስጥ የሚንቀሳቀሱ ጥቂት ሐኪሞች ናቸው። ከነዛ መካከል ደግሞ የሕክምና ድጋፍ የማያገኙ ማህበረሰቦችን ለይቶ የሚያገለግል ደግሞ በጣም ጥቂት ነው። እሱንም የሚሰራ ሰው አግኝቻለሁኝ። ከዛ በተረፈ ኢትዮጵያ በግጭት ወቅት በነበረችባቸው ጊዜያት ወጣቶችና ሴቶች ላይ ትኩረት አድርገው አገልግሎቶችን ሲሰጡ የነበሩ የሕክምና ባለሙያዎችና ሌሎችን ወጣቶችን አግኝቻለሁ። ከነሱ ጋር ያደረኳቸው ቆይታዎች ነገና ከነገ ወዲያ በሚኖረን መርሃ ግብር ውስጥ ይካተታሉ። ይህን ይመስላል አሉላ።
ሀብታሙ፣ በጉጉት እንጠብቃለን ቃለ ምልልሶችን። በርከት ያሉ እዚህ ያሉ ዝግጅቶች እንዳሉ ተረድቻለሁ። እናመሰግናለን። አፍሪካ መስቀለኛ መንገድ እድሎችና ፈተናዎች በተከታታይ ፕሮግራሞቻችን እንጎብኛቸዋለን። ሀብታሙ ጊዜ ስጥልኝ። መልካም ቀን።
እኔም አመሰግናለሁ አሉላ። መልካም ምሽት አድማጮች፣ እንዲሁም ተመልካቾቻችን።
ክቡራትና ክቡራን አድማጭ ተመልካቾቻችን የአፍሪካ ወጣት መሪዎች ስነ ስርዓት ከታደመበት መድረክ ወደ ስቱዲዮአችን መልሳቸዋለሁ። እንግዲህ በርከት ያሉ ዝግጅቶች ናቸውና መሰንበቻውን እናቀርባለን። አሁን ወደ ዕለቱ አብይ ርዕስ ነው የምናልፈው። በሰሜን ወሎቹ የወልዲያና የቆቦ ከተሞች አካባቢ የተኩስ ልውውጥ መደረጉ ተሰማ ይላል። በአማራ ክልል ሰሜን ወሎ ዞን ቆቦ ከተማና አካባቢው በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የቀጠለውን ግጭት ተከትሎ የመንግስት ስራና የንግድ እንቅስቃሴዎች መቆማቸውን የአሜሪካ ድምጽ ያነጋገራቸው የአካባቢው ነዋሪዎች ገልጠዋል። በዚሁ ግጭት ሳቢያ ከወልዲያ ቆቦ እንዲሁም ከቆቦ ወልዲያ የሚደረጉ የትራንስፖርት እንቅስቃሴዎችም እስከዛሬ እኩለ ቀን ድረስ ተቋርጠው እንደነበር ነው ነዋሪዎቹ ያስረዱት። በዞን ዋና ከተማ ወልዲያና አካባቢው ከትላንት ለሊት አንስቶ እስከ ጠዋቱ 3 ሰዓት ድረስ የተኩስ ድምጽ ሲሰማ ማርፈዱንም ጨምረው ገልጠዋል። ለዝርዝሩ መስፍን አራጌ።
ስማቸውን ከመጥቀስ የተቆጠቡ የቆቦ ከተማ ነዋሪ የተኩስ ልውውጡ ከትናንት ሌሊት 6 ሰዓት ጀምሮ እስከ ዛሬ ማክሰኞ ጧት ድረስ መዝለቁን ተናግረዋል።
ከተማው ውስጥ ነው ጀምሮ ሌሊት ፋኖች ገብተው ሲሽቀው አሁን መድፎ አሁን እስከ 3 ሰዓት ከ2:45 አካባቢ ድረስ ይበቃ በከተማው በስከምራ በኩል ያለው ተራራ
የደረሰ ጉዳት ይኖር ይሆን?
እስካሁን የሰማነው የለም፣ በሲቪል ደረጃ የለም። ሌሊት ስለሆነ ይመስለኛል ያው ሌሊት ስለነበረ ሰው የሚወጣ ሲቪል የለም።
የተኩስ ልውውጥ ይካሄድ የነበረው በመከላከያና በፋኖ ታጣቂዎች መካከል እንደሆነም ነው አስተያየት ሰጪው የጠቆሙት። ከኢትዮጵያ መከላከያ ሰራዊትም ሆነ ከፋኖ ታጣቂዎች በኩል ግን በይፋ የወጣ መረጃ የለም። ሌላው የከተማዋ ነዋሪ ደግሞ የተኩስ ልውውጡ በማንና በማን መሃል እንደተካሄደ እንደማያውቁ ገልጸዋል።
አው ተኩስ ነበር ምን እንደሆነ አይለይም። የዛሬው ተኩስ ግን ምን እንደሆነ እንጃ።
እስከ 6 ሰዓት ዘለቀ ተኩሱ።
ከሌሊት 7 ሰዓት ጀምሮ እስከ 3 ሰዓት ድረስ ነበር ጠዋት። ምንም በቃ አይለይም። ያ የሚተኮሰው ወደ አንድ ገጠ ብቻ ነው ብሎ ብሎ ቆመ በራሱ። እንግዲህ በጃጅም የለም ምንም የለም። ከተማው ጸጥባን ያባግሩ ነው ሰው የሚንቀሳቀሰ።
የኢትዮጵያ መንግስት የልዩ ኃይል አባላትን ወደ ጸጥታ ተቋማት መልሶ ማደራጀት በሚል ይፋ ያደረገውን ውሳኔና ተግባራዊ እንቅስቃሴውን ተከትሎ በአማራ ክልል የተለያዩ አካባቢዎች ተቃውሞዎች መቀስቀሳቸው ይታወሳል። ተቃውሞው ወደ ግጭት ተሸጋግሮም ፋኖ በሚባሉት ታጣቂዎችና በሀገር መከላከያ ሰራዊት መካከል የተኩስ ልውውጥ መደረግ ከጀመረ ሳምንታት ተቆጥረዋል። ትናንት በቆቦ ከተማና አካባቢው ተካሄደ በተባለው የተኩስ ልውውጥ ምክንያት በዛሬው ዕለት የመንግስት መስሪያ ቤቶችን ጨምሮ የአገልግሎት ሰጪ ተቋማት ተዘግተው መዋላቸውን ነዋሪዎች አስረድተዋል። ይህ ዘገባ እስከተጠናቀረበት እስከ ዛሬ እኩለ ቀን ድረስም ከቆቦ ወደ ወልዲያና አላማጣ እንደዚሁም ከአላማጣና ወልዲያ ወደ ቆቦ የሚደረጉ የትራንስፖርት እንቅስቃሴዎች ተገድበው መቆየታቸውን አመልክተዋል።
ተሽከርካሪዎች አቁመዋል። የንግድ ተቋማቶች ዝግ ናቸው። መስሪያ ቤት ዝግ ነው። ባንኮች ዝግ ናቸው። አጠቃላይ አገልግሎት ሰጪ ተቋማት ዝግ ናቸው። መብራትም ቀድሞ ዝግ ነው እና ምንም ነገር የለም። እንቅስቃሴ ሰዎች ባልት ላይ ወጥቶ መረጃ ምናምን እየተቀባበለ የሞታለው የደናደራቸው እየተባባለ
ከእኩለ ቀን በኋላ በደረሰን መረጃ መሰረት የትራንስፖርት እንቅስቃሴው የጀመረ ሲሆን ተቋማት ግን እንደተዘጉ መሆናቸውን አስተያየት ሰጪዎቹ ጠቁመዋል። በእርሻና በዘር ወቅት የሚቀሰቀሱት ግጭቶች አርሶ አደሩን ለከፋ ድህነት እየዳረጉ መሆናቸውን አስተያየት ሰጪዎቹ ተናግረዋል። የከተማዋ ነዋሪም ለችግር ተጋልጧል ይላሉ።
ይህ አካባቢ በጣም በተለይ እያደር ጦርነቱ ነው ሲችሏል። ኢኮኖሚውም እየደቀቀ መጣ። ነጋዴዎች ተስፋ እየቆረጡ ነው። በየቀኑ ሰቀቀል ነው። እቃ አንጥቶ እንኳን በስርዓት መሸጥ አልቻለም ሰው። ነገ አዲስ ነገር ይኖር።
በተመሳሳይ ሁኔታ በወልዲያ ከተማና በዙሪያዋ በሚገኙት ሳንቃ፣ ጥቁር ውሃ፣ ጃርሳ፣ ገዶና ሌሎችም ቀበሌዎች ከትናንት ሌሊት ጀምሮ ይሰማ የነበረው የተኩስ ልውውጥ እስከዛሬ ረፋድ ድረስ መዝለቁንም ነዋሪዎች ጠቅሰዋል። የከባድ መሳሪያ ድምጽም በከተማዋ አልፎ አልፎ እንደሚሰማ አንድ ነዋሪ አስረድተዋል።
ከተማ ላይ ማታ ላይ ተኩስ ነበር። 4 ሰዓት አካባቢ እስከ 5 ሰዓት ተኩሶች ነበሩ። ንጋት አካባቢ ደግሞ ከባህር ዳር መግቢያ አካባቢ ወደ ወልዲያ እንደዛ እሱ ጋር ነበረ ተኩስ አልፎ አልፎ የሚሰማ ነበር። ከተማ ውስጥ ወደ ላይ የሚተኮሱ ነበሩ።
በከተማዋ የሚገኙ መንግስታዊ ተቋማት ግን በመደበኛ ስራ ላይ መሆናቸውን አስተያየት ሰጪው ጠቁመዋል። ይህ በእንዲህ እንዳለ በሰሜን ሸዋ ዞን ሸዋሮቢት አካባቢ ተፈጥሮ የነበረው የጸጥታ ችግር ዛሬ አንጻራዊ መሻሻል እንዳሳየ የከተማዋ ነዋሪዎች ጠቁመዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትናንት ባወጣው መግለጫው በሀገሪቱ ያሉ የታጠቁ ኃይሎች የፖለቲካ ልዩነታቸውን በሰላማዊ መንገድ እንዲፈቱ ጥሪ አድርጓል። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ በክልሉ ወቅታዊ የሰላምና የጸጥታ ሁኔታዎች ዙሪያ ከክልሉ ከተውጣጡ የሃይማኖት አባቶችና የአገር ሽማግሌዎች ጋር ውይይት እያደረጉ ስለመሆኑ የአማራ ሚዲያ ኮርፖሬሽን ዘግቧል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ ነኝ።
መስፍን አራጌን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ ወደ አዲስ አበባ ይመልሰናል። በኤፈርት ኩባንያዎች ላይ የተጣለው እግድ መነሳቱን ይገልጣል። ከሰሜን ኢትዮጵያ ጦርነት ጋር በተያያዘ ሽብርተኝነትን በገንዘብ ይደግፋሉ ተብለው የእግድ ተጥሎባቸው የነበሩ በትግራይ የመልሶ ማቋቋም ኢንዶመንት ፈንድ ወይም በምህጻረ ቃሉ ኤፈርት በሚሰኘው ድርጅት ስር የሚገኙ 21 ኩባንያዎች እግዱ እንዲነሳላቸው ሲል የፌደራል ከፍተኛ ፍርድ ቤት ወስኗል። ከኩባንያዎቹ አንዱ የሆነው የሱር ኮንስትራክሽን የህግ አገልግሎት ተጠሪ ለአሜሪካ ድምጽ እንደገለጹት እግዱን ተከትሎ ኩባንያዎቹን በጊዜያዊነት እንዲያስተዳድር ተሰይሞ የነበረው ድርጅት ኃላፊነትም እንዲሻር ፍርድ ቤቱ አዟል። በኩባንያዎቹ ላይ ተጥሎ የነበረው እግድ የተነሳው የፕሪቶሪያውን ስምምነት ተከትሎ ባለንብረቶቹ ለፌደራል አቃቤ ህግ ባቀረቡት ጥያቄ መሰረት እንደሆነም ገልጠዋል። ገብረ ሚካኤል ገብረ መድን የተከታተለው።
በትግራይ የመልሰው ማቋቋም ኢንዶመንት ፈንድ ወይም ኤፈርት በሚለው የእንግሊዝኛ ምህጻረ ቃል የሚታወቀው ድርጅት ስር የሚገኙት ኩባንያዎች የሰሜን ኢትዮጵያው ጦርነት እንደተከሰከሰ ሽብርተኝነትን በገንዘብ ይደግፋሉ በሚል ተጠርጥረው በ2013 ዓ.ም ተመረተ ንብረታቸው እንዲታገድ በፍርድ ቤት እንደተወሰነ ከኩባንያዎቹ አንዱ የሆነው የሱር ኮንስትራክሽን የህግ አገልግሎት ኃላፊ አቶ ወርቀልኡል ጊደይ ለአሜሪካ ድምጽ ተናግረዋል።
ከአንድ በላይ የኢፈርት ኩባንያዎች አሉ። በሰሜን ኢትዮጵያ በነበረው ጦርነት ምክንያት ንብረቶቻቸውን ታግደው ነበር። ወደ ሶስተኛ ወገን እንዳይተላለፉ፣ እንዳይሸጥ፣ እንዳይለወጥ እግድ ተሰጥቶ ነበር የፌዴራል ከፍተኛ ፍርድ ቤት በፌዴራል አቃቤ ህግ አቅራቢነት።
በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ ፕሪቶሪያ የሰላም ስምምነት መፈረሙን ተከትሎ በኩባንያዎቹ ላይ የተጣለው እግድ እንዲነሳ የሱር ኮንስትራክሽንና የኤፈርት ኃላፊዎች ባቀረቡት ጥያቄ መሰረት የፌደራሉ ከፍተኛ ፍርድ ቤት አንደኛ የጊዜ ቀጠሮ ወንጀል ጉዳዮች ችሎት ሐምሌ 21 ቀን 2015 ዓ.ም ተመረተ ውሳኔውን ማስተላለፉንና በትናንትናው ዕለት ደግሞ ውሳኔው ተፈጻሚ እንዲሆን ትዕዛዝ መስጠቱን አቶ ወርቀልኡል ጊደይ ገልጿል።
ኩባንያዎቹ ከአሸባሪነት ጋር ተያይዘው ወይ ደግሞ ይደግፋሉ በሚል ነበር ንብረታቸው እንዲታገድ የተደረገው ማለት ነው። ነገር ግን የፕሪቶሪያ የደቡብ አፍሪካ ፕሪቶሪያ ሰላም ስምምነት ከተፈጸመ በኋላ ህወሓትን ከሽብር መዝገብ እንዲነሳ ተደረገ በፓርላማ ማለት ነው። እኛ ደግሞ ከእሱ ጋር ተያይዞ ነበር እግድ የተጣለብንና መጋቢት ወር ላይ በእኛ በኩል ወደ ፌዴራል አቃቤ ህግ አቤቱታ አቀረብን ማለት ነው። ያው እንዲነሳልን የሚል ማለት ነው። ስለዚህ በሱ ከሶስት ወር በላይ ሲጓተት ነው የቆየው። አትቻሌ ፋይናሌ ያው ዴታ ሚኒስትሮት አካደሚ ባለትን ውሳኔ ተሰጥቶበት እንዲነሳ የሚልና የተሾሙትም እንዲነሳ የታገደ ትእዛዝ እንዲነሳ ተቃውሞ የለንም የሚለው ወደ ፍርድ ቤት ቀርቦ ወደ ከፍተኛ ፍርድ ቤት ስለዚህ እሱ ሐምሌ 21 ቀን 2015 ዓ.ም ውሳኔ ወጣ።
በኤፈርት ኩባንያዎች ንብረትና የባንክ ሂሳብ ላይ እግድ ከተጣለ በኋላ ኩባንያዎቹ ወደ ሥራ እንዲገቡ የሚያደርግ 7 አባላት ያሉት ቦርድ በፌደራል ጠቅላይ አቃቤ ሕግ ተሾሞ እንደነበር የጠቀሱት የሕግ አገልግሎት ኃላፊው ሆኖም ይኸው ቦርድ ሥራውን በአግባቡ አልተወጣም በሚል እንዲሻር መደረጉን አመልክቷል። ኩባንያዎቹን የማስተዳደር ኃላፊነትም ኮሜርሻል ኖሚኒስ ለተባለ የግል ድርጅት መሰጠቱን አቶ ወርቀልኡል ተናግሯል። በፍርድ ቤቱ ውሳኔ የኮሜርሻል ኖሚኒስ የማስተዳደር ኃላፊነትም አብሮ መሻሩንና ድርጅቱ ስልጣኑን ለባለ ንብረቶች እንዲያስረክብ መታዘዙን አክለው ተናግሯል።
ለኮሜርሻል ኖሚኒስ እንዲያስረክብ የሚል ትዕዛዝ ተሰጥቶ ለሁለቱም ተናንታ ድርሰናት ትዕዛዙ ለዚህ ለነገ የከፋት ትክክሉ እንዲፈጸም የሚል ፕሮግራም ይዘናል። እንግዲህ ሌላ ነገር ካልተቀየረ ጠዋት ሄደን ነበር ወደ ኮሜርሻል ኖሚኒስ። ስለዚህ እነሱም ለነገ ቴንታቲቭ ፕሮግራም ይዘናል ከሰዓት ትክክሉ እንዲከናወን።
የእግዱ መነሳት ኩባንያዎቹ በሙሉ አቅማቸው እንዲሰሩ ያግዛል ነው የሚሉት አቶ ወርቀልኡል።
በጣም አስቸጋሪ ነበር ይሄ እግዱ አለመነሳቱ ማለት ነው። በመቀሌ ያለው አጠቃላይ ኩባንያዎች ስራ አስኪያጆች እና እዚህ አዲስ አበባ ያለው ምንም አይነት ግንኙነት አልነበረም ማለት ነው። ስለዚህ ለአስተዳደራዊ ስራዎቹን አካውንትን ከማንቀሳቀስ አኳያ የተለያዩ ግዢ ሊሆን ይችላል ሂሳቡን ለማንቀሳቀስ ይቸገር ስለነበረ አሁን ግን በሙሉ አቅሙ የማኔጅመንት ስራውን የማስተዳደርና ኦፕሬሽናል ስራዎችም ለማንቀሳቀስ ለምሳሌ በሱር በኩል ስናየው የኮንስትራክሽን ሚኒስትር ላይ እግድ ተጥሎብን ስለነበረ ጨረታ ራሱ ልንወዳደር አንችልም ነበር ማለት ነው። ስለዚህ ዛሬ ግን ወደዚያ እያደረስን ነው ማለት ነው። ስለዚህ በብዙ መልኩ አስተዳደራዊ ብቻ ሳይሆን አጠቃላይ የኩባንያዎች እንቅስቃሴ በተሻለ ሁኔታ እንዲንቀሳቀሱ በጣም ትልቅ እገዛ ይኖረዋል።
ትግራይን መልሶ መገንባት የሚል ዓላማ ይዞ በ1987 ዓ.ም የተቋቋመው ኤፈርት በተለያዩ የልማት ዘርፎች የሚንቀሳቀሱ ኩባንያዎችን ያቀፈ ሲሆን ከነሱም መካከል መሰቦ ሲሚንቶ፣ መስፍን ኢንዱስትሪያል ኢንጂነሪንግ፣ አልመዳ ጨርቃጨርቅ፣ ሱር ኮንስትራክሽን እና ጉና ትሬዲንግ የተሰኙት ይገኙባቸዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ተከታዩም የመጽሔት ርዕስ እዚያው አዲስ አበባ ያቆየናል። ከስራ እድል ፈጠራ አንጻር በኢትዮጵያ የኢንዱስትሪ ፓርኮች የሚጫወቱት ሚና የሚደነቅ መሆኑን የዓለም ባንክ ፕሬዚዳንት መግለጻቸው ተዘግቧል። ፕሬዚዳንቱ አጃይ ባንጋ ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን በዓለም ባንክ ድጋፍ የተቋቋመውን የቦሌ ለሚ የኢንዱስትሪ ፓርክ ጎብኝተዋል። በፓርኩ የተፈጠረውን የስራ እድልና የእውቀት ሽግግር ያደነቁት ባንጋ ባንኩ ለኢትዮ ጅቡቲ የፈጣን መንገድ ግንባታ የፋይናንስ ድጋፍ ለማድረግ ስምምነት መፈጸሙንም ገልጠዋል። ኬኔዲ አባተ ተከታትሎታል።
ለይፋዊ የስራ ጉብኝት ትናንት ሰኞ ሐምሌ 24 ቀን 2015 ዓ.ም አዲስ አበባ የገቡት የዓለም ባንክ ፕሬዝዳንት አጃይ ባንጋና ልዑካቸው ከጠቅላይ ሚኒስትር አብይ አህመድና ሌሎች የኢትዮጵያ መንግስት ባለስልጣናት ጋር በመሆን ዛሬ ጠዋት የቦሌ ለሚ 2 ኢንዱስትሪ ፓርክን ጎብኝተዋል። ለወጣቶችና ለሴቶች የስራ ዕድል መፍጠር የሚያስችሉ አማራጮችን መለየት የፕሬዝዳንቱ የኢትዮጵያ ጉብኝት የትኩረት አቅጣጫ እንደሆነ መስሪያ ቤታቸው ገልጿል። አጃይ ባንጋ በዓለም ባንክ ጋፍ የተገነባውን የቦሌ ለሚ 2 ኢንዱስትሪ ፓርክ ከጎበኙ በኋላ ለብዙዋን መገናኛ በሰጡት አጭር መግለጫ በፓርኩ የተመለከቱትን አድንቀዋል።
ከትናንት ጀምሮ እስካሁን በኢትዮጵያ ብዙ አስደሳች እድገቶችን አይቻለሁ። ዛሬ ደግሞ ያየሁት በጣም አስፈላጊ ነው። ምክንያቱም የኢንዱስትሪ ፓርኮችን መገንባትና ለወጣቶች በተለይም ለሴቶች ኢኮኖሚያዊና ማህበራዊ እድገት ሊያመጣ በሚችል መልኩ የሥራ ዕድል መፍጠር በጣም ጥሩ ተግባር ነው። በፋብሪካዎች ተቀጥረው ከሚሰሩት ውስጥ 90% የሚሆኑት ሰራተኞች ወጣት ሴቶች እንደሆኑ ተረድቻለሁ። እና ይህን ማድረግ በቻልን መጠን ለሁላችንም የተሻለ ነገን እንፈጥራለን።
ለፋብሪካዎች ግብአት የሚሆኑ ጥሬ ዕቃዎችን በአገር ውስጥ ለማምረት መንግስት ትኩረት መስጠቱንም እንደሚያደንቁ የዓለም ባንክ ፕሬዝዳንቱ ባንጋ ገልጸዋል። ይህም የስራ ዕድል ፈጠራን ለማስፋትና ለማኑፋክቸሪንግ ዘርፉ የጎላ ሚና እንዳለው የጠቀሱት ባንጋ ለዚህም በ10,000 ከሚቆጠሩ አርሶ አደሮች ጋር ትስስር በመፍጠር በሚሰራው የብቅል ፋብሪካ የተመለከቱትን በማሳያነት አንስተዋል። በተጨማሪም በጄጄ የጨርቃጨርቅ ፋብሪካ ተቀጥረው ለአመታት በሞያና በደረጃ ያደጉ የተለወጡ ሰራተኞችንም እንደተመለከቱ የገለጹት ፕሬዝዳንቱ የስራ ዕድል ከመፍጠር ባለፈ ባለሙያዎችን በአገር ውስጥ አሰልጥኖ ማብቃት የሚበረታታ ሐሳብና ተግባር ነው ብለዋል። ከፋብሪካው ሰራተኞች መካከል አንዷ ከድጃ አህመድ ከ6 አመት በላይ ባገለገለችበት የፋብሪካው ቆይታዋ በለውጥ ሂደት ውስጥ ማለፏን ትገልጻለች።
እዚህ ካምፓኒ ስቀጠር በማሽን ኦፕሬተር ነበርኩ መጀመሪያ። ማሽን ኦፕሬተር ማሽን ምን እንደሆነ ምናምን ምንም እናቀው ታሪክ የለም። ልብስ እንዴት እንደሚሰፋ ማናቀ እንደገባን እዚህ ስንሳቀን ከሰለጠነ በኋላ ወደ ማሽን ኦፕሬተር ወደ ፕሮዳክሽን እንገባለን ማለት ነው። ከዛን በየአመቱ ነው እኔ ያደኩትኝ ማለት ነው። ሊደር ሆንኩ ከሊደር ሱፐርቫይዘር አሁን ላይ ሱፐርቫይዘር ደረጃ ላይ ነው። መጀመሪያ ስገባ 850 ብር ነበር ቋሚ ደሞዜ ማለት ነው። አሁን ላይ ደግሞ ሱፐርቫይዘር ሰው 8200 ብር ነው። ኮርስ መጻ ሰርቪስ ምናምን ከጥቅማ ጥቅም ከሱ ውጪ ማለት ነው።
በርካታ ወጣቶች በተለይም ሴቶች የስራ ዕድል እንዲያገኙ ያስቻሉት የጨርቃጨርቅ ኢንዱስትሪያል ፓርኮች በሰሜን ኢትዮጵያ በነበረው ጦርነት ምክንያት ኢትዮጵያ ከአጓ ዕድል ተጠቃሚነቷ መሰረዟን ተከትሎ ለችግር ተዳርገዋል። ከዚህ የተነሳም አንዳንድ ፋብሪካዎች ስራቸውን በማቆማቸው በሺዎች የሚቆጠሩ ኢትዮጵያውያን ከስራ ገበታቸው እንደተፈናቀሉ ይታወቃል። በሰሜኑ ጦርነት ምክንያት ኢትዮጵያ ከዓለም ባንክ ጋር ያላት ግንኙነትም ሻክሮ እንደቆየ የሚዘነጋ አይደለም። ይሁን እንጂ ከሰላም ስምምነቱ በኋላ የሁለቱ አካላት ግንኙነት በሂደት መሻሻል በማሳየት ላይ ሲሆን አዲሱ የዓለም ባንክ ፕሬዝዳንትም በኢትዮጵያ ጉብኝት እያደረጉ ያሉት ባንኩና የኢትዮጵያ መንግስት የ$400 ሚሊዮን የፋይናንስ ድጋፍ ስምምነት ከተፈራረሙ ጥቂት ቀናት በኋላ ነው። ባንኩ ከኢትዮጵያ ጅቡቲ ለሚዘረጋው የፈጣን መንገድ ግንባታም የፋይናንስ ድጋፍ ለማድረግ በቅርቡ ስምምነት እንደፈጸመ ፕሬዝዳንቱ አስታውቀዋል።
The World Bank is happy to be associated with an industrial park.
የዓለም ባንክ ከኢንዱስትሪ ፓርኮች ጋር በትስስር በመስራቱ ደስተኛ ነው። ከፓርኮች ጋር ብቻ ሳይሆን በኢትዮጵያና ጅቡቲ መካከል ለሚገነባው ፈጣን መንገድ የገንዘብ ድጋፍ ለማቅረብ በቅርቡ የተፈራረምን ሲሆን ይህም እንደነዚሁ ላሉ ሥራ ፈጣሪዎችና ሌሎች ሰዎች ከውጭ የሚገቡትንና የሚላኩ ምርቶችን ለማቀላጠፍ ይረዳቸዋል።
የዓለም ባንክ ትልቁ የኢትዮጵያ የልማት አጋር እንደሆነ የገለጹት የገንዘብ ሚኒስትሩ አቶ አህመድ ሺዴ በበኩላቸው የባንኩ ፕሬዝዳንት ጉብኝት የሁለቱን አጋርነት ለማጠናከር ይረዳል ብለዋል።
Ethiopia as it moves along in intensifying its reform activities and
ኢትዮጵያ የሪፎርም ስራዎቿን እያጠናከረችና እድገቷን እያሰፋች በቀጠለች መጠን የልማት አማራጮችን ለማስፋትና የግሉን ዘርፍ ይበልጥ ወደ ኢኮኖሚው ለመሳብ ከዓለም ባንክ ጋር መስራታችንን እንቀጥላለን። ይህ የሶስት ቀን ጉብኝትም ከዓለም ባንክ ጋር ያለንን ግንኙነት ለማጠናከር የሚረዳ ነው። ኢትዮጵያ በጀመረችው የሪፎርም ጉዞ ተቀጥላለች።
ኢትዮጵያ የዓለም ባንክን ጨምሮ ከዓለም አቀፍ የገንዘብ ተቋማት ጋር በተለያዩ የፋይናንስ ጉዳዮች ላይ እያደረገች ያለችው ድርድር የሚገኝበትን ደረጃ አስመልክቶ ጥያቄ ቀረበላቸው የዓለም ባንክ ፕሬዝዳንት አጃይ ባንጋ የጉብኝታቸው ዓላማ የድርድሩ ጉዳይ ሳይሆን በኢትዮጵያ ያለውን አጠቃላይ የኢኮኖሚ ሁኔታ መመልከት እንደሆነ አብራርተዋል። የዛሬውን ጉብኝት በተመለከተ ጠቅላይ ሚኒስትር አብይ አህመድ በማብራሪ የተስስር ገጻቸው ላይ ባሰፈሩት ሩትሶፍ ዛሬ የተጎበኘውን ጨምሮ ኢትዮጵያ 13 የኢንዱስትሪ ፓርኮችን ገንብታ ወደ ስራ ማስገባቷን ጠቅሰው በተለያዩ ኢንዱስትሪዎች መዋለ ንዋይ ለማፍሰስ ለሚሹ ሁሉ ምቹ ሁኔታን እየፈጠረች ነው ብለዋል። አጃይ ባንካ በአዲስ አበባ ቆይታቸው በዓለም ባንክና በአፍሪካ ህብረት መካከለ ያለውን አጋርነትና ትብብር ማጠናከር በሚቻልበት ሁኔታ ላይ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ መሐመድ ጋርም እንደሚወያዩ ተመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የሀገር ውስጥ የመጽሔት ትንታኔ ርዕሶችን አገባደን ወደ ዓለም አቀፍ ርዕሰ ጉዳይ ነው የምንሻገረው። የምዕራብ አፍሪካው የኢኮኖሚ ማህበረሰብ ኢኮዋስ የኒጀር መንግስት ግልበጣ አድራጊዎች አገሪቱን ወደ ነበረችበት መደበኛ ሁኔታ እንዲመለሱ ያካል ሆነ ግን ወታደራዊ ጣልቃ ገብነት ሊገጥማቸው እንደሚችል የሚያስጠነቅቅ የአንድ ሳምንት ጊዜ ሰጥቷቸዋል። የጊዜ ገደቡ ዜና የመጣው በዲሞክራሲያዊ መንገድ የተመረጡት ፕሬዝዳንት በራሳቸው የፕሬዝዳንቱ ጠባቂ ዘባባላት ባለፈው ሳምንት በመፈንቅለ መንግስት ከስልጣን መወገዳቸውን ተከትሎ ነው። የአሜሪካ ድምጽ የናይሮቢ ቢሮ ኃላፊ ማሪያማ ዲያሎ እንደዘገበችው ምንም አይነት ቀላል አማራጮች ያለመኖራቸውና ያሉትም ጥቂት አማራጮች በቀጣናው የሚያስከትሉት መዘዝ መኖሩ ተዘግቧል። ደረጀ ደስታ እንዲያሰናብቶታል።
በናይጄሪያው ፕሬዝዳንት ቦላ ቲኒቡ የሚመራው የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ አባላት ባደረጉት አስቸኳይ ስብሰባ የኒጀሩ ጁንታ መሪዎች በዲሞክራሲያዊ መንገድ የተመረጡትን ፕሬዝዳንት መሐመድ ባዙምን እንዲፈቱ እና ወደ ስራቸው እንዲመለሱ የአንድ ሳምንት ጊዜ ሰጥቷቸዋል። ቡድኑ ገመንግስታዊ ስርዓቱን ወደ ቀድሞ ሁኔታው ለመመለስ የኃይለር ምጃን ጨምሮ ሁሉም አማራጮች እንደተጠበቁ መሆናቸውን ገልጿል። ወታደራዊ ቡድኑ ግን በበኩሉ ይህ በኒጀር ላይ የተቃጣ የጥቃት እቅድ ነው ብሎታል። ማይክል ሹክሪን በአትላንቲክ ካውንስል ከፍተኛ ተመራማሪና 14 ኖርዝ ስትራቴጂስ የተባለው በአፍሪካ ላይ ትኩረት ያደረገ የንግድ ጉዳዮች አማካሪ ቡድን የዓለም አቀፍ ፕሮግራሞች ዳይሬክተር ናቸው። የኢኮዋስን ቁርጠኝነት አድንቀው ሆኖም ክልላዊ ወታደራዊ ጣልቃ ገብነት ምን ያህል ውጤታማ ሊሆን ይችላል በሚል ይጠይቃሉ።
That kind of thing makes me cringe. It's just because even if it is possible
እንዲህ አይነቱ ነገር እኔን ያስጨንቀኛል። ምክንያቱም የሚቻል እንኳን ቢሆን በውጤቱ በጣም መጥፎ ነገሮች ሊከሰቱ እንደሚችሉ መገመት አያዳግትም። ስለዚህ ያ እንዴት ጠቃሚ ሊሆን እንደሚችል ማወቁ አደጋች ነው።
ቡድኑ በተጨማሪም በኒጀርና በሌሎች የኢኮዋስ አባላት አገራት መካከል የሚደረጉ የንግድና የፋይናንስ ግብይቶች እገዳን ጨምሮ የተለያዩ ማዕቀቦችን ጥሏል። ማይክል ሹክሪን በዚህ ሁኔታ በተለይም እንደ ኒጀር ላሉ አገራት ማዕቀቦች ውጤታማ ላይሆኑ ይችላሉ ባይ ናቸው።
They were ECOWAS sanctions against Mali which proved to be completely useless. In fact, they were counterproductive.
በማሊ ላይ የተጣሉ የኢኮዋስ ማዕቀቦች ነበሩ። ሙሉ በሙሉ ምንም ፋይዳ እንዳልነበራቸው ተረጋግጧል። እንደውነቱ ከሆነ ውጤታማ አልነበሩም። ወታደራዊ ቡድኑ በማሊ ሉዓላዊነት ላይ የተካሄደ ዓለም አቀፍ ዘመቻ የሚለውን ተጠቅሞ ሰዎችን ከጀርባው ለማሰባሰብ ሞክሮበታል። በጣም ህገወጥ የሆነ አገዛዝ ለራሱ ይበልጥ የህጋዊነት ከለላው እንዲፈረጥም ረድቶታል። ስለዚህ የተጣሉት ማዕቀቦች ሁሉ ያደረጉት አንዳች ነገር ቢኖር ድሆችን መጉዳታቸው ብቻ ነበር።
ባለፈው ሳምንት የባዙም ደጋፊዎች በዋና ከተማዋ ኒያሜ ባደረጉት ተቃውሞ ፕሬዝዳንቱ ከእስር እንዲፈቱ ጠይቀዋል። የፈረንሳይ ኤምባሲ ፊት ለፊት ተቃውሞ ያደረጉት የመፈንቅለ መንግስቱ ደጋፊዎችን ኤምባሲው ላይ ጥቃት ሰንዝረዋል። ናይሮቢ በሚገኘው የአሜሪካ ዓለም አቀፍ ዩኒቨርሲቲ የዓለም አቀፍ ግንኙነትና የዲፕሎማሲ ጉዳዮች አዋቂ ዶክተር ኤድጋር ጊቱዋ ለአሜሪካ ድምጽ እንደተናገሩት ኤኮዋስ ከአሜሪካ ፈረንሳይና የአውሮፓ ህብረት ጋር በመተባበር ባዙምን ወደ ስልጣን የመመለስ የስትራቴጂ ፍላጎት አላቸው ይላሉ።
For the simple reason, geopolitically speaking, the US does not want Russia to come.
በቀላሉ ለማየት በጂኦፖለቲካዊ አነጋገር ዩናይትድ ስቴትስ ሩሲያ ወደዚያ ክልል እንድትመጣ አትፈልግም። ባዙም ከስልጣን ከተባረሩ ስልጣን የሚይዘው ወታደራዊ ቡድን ሰፊ ወታደራዊ በሮችን ከፍታል። የቫግነር ቡድን አሁንም ቻድ ውስጥ አሁንም ሊቢያ ውስጥ ያሉ መሆኑን አለመዘንጋት ነው። እዚያ አካባቢ ያሉ በፍጥነት ወደ ውስጥ ይገባሉ። ዩናይትድ ስቴትስ የኃይል ክፍተት ከተፈጠረ ሩሲያ ያንን የኃይል ክፍተት ለመምላት እንደምትገባ ታውቃለች።
ፈረንሳይ፣ ዩናይትድ ስቴትስና ሌሎች አገራት ኒጀር ውስጥ ወታደሮች አሏቸው። ስለዚህ ከነዚህ የተወሰኑት አገራት ውስን ኢላማዎች አንጻር የተነጣጠረ ጣልቃ የመግባት አቅም ቢኖራቸውም ሹርኪን ከነዚህ መንግስታት ውስጥ አንዳቸውም ቢሆኑ ይህን ለማድረግ ፍላጎት ይኖራቸዋል ብለው አያስቡም። ምክንያቱም ይላሉ
It looks terrible. It seems to reinforce everything that many people fear and say about the
በጣም አስፈሪ ይመስላል። ብዙ ሰዎች የሚፈሩትና ፈረንሳዮች በሳህል ውስጥ ስላላቸው ሚና የሚናገሩት ሁሉ እንደገና ለማስፈጸም ይመስላል። ምክንያቱም እዚህ ፈረንሳይ የአዲስ ቅኝ አገዛዝ ኃይል ሆና መሪዎችን እየመረጠች ኒጀሪያውያን ነገሮችን ራሳቸው እንዲፈቱ አትፈቅድም። ዩናይትድ ስቴትስ ብታደርገውም ተመሳሳይ ነው። ብዙ ችግር ያለበት ሁኔታ ነው።
ኒጀር ለምዕራቡ ዓለም ቁልፍ አጋር ስትሆን አገራዋቿን ቡርኪና ፋሶንና ማሊን ጨምሮ ላለፉት ጥቂት ዓመታት ተደጋጋሚ መፈንቅለ መንግስቶች በታዩበት የሳህል ክልል እንደ እስላማዊ መንግስትና አልቃይዳ ያሉ የአማጽያን ቡድኖችን በመዋጋት ቁልፍ አጋር ናት።
ደረጀ ደስታን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የሀገር አቀፉንም የዓለም አቀፉንም ዜናዎች ትንታኔ የመጽሔት ክፍለ ጊዜ እዚህ ላይ አገባደድን። አሁን በአለፈው ቅዳሜ ስለተጠናቀቀው በሰሜን አሜሪካ የኦሮሞ ተወላጆች ዓመታዊ ፌስቲቫል የአፋን ኦሮሞ ባልደረባችን በፈቃዱ ሞረዳ ያደረሰን ዘገባ ነው የምናልፈው።
ከሐምሌ 15 እስከ ሐምሌ 22 2015 በዋሽንግተን ዲሲ አካባቢ በሜሪላንድ ግዛት ለአንድ ሳምንት ሲካሄድ የሰነበተው ዓመታዊ የሰሜን አሜሪካ የኦሮሞ ተወላጆች የስፖርት ፌስቲቫል ባለፈው ቅዳሜ ተጠናቋል። ፌስቲቫሉን በሰሜን አሜሪካ ሲካሄድ ዘንድሮ ለ26ኛ ጊዜ ሲሆን በዋሽንግተን ዲሲ እና አካባቢው የተካሄደው ከ18 ዓመት በኋላ ነው። ፌስቲቫሉ ስፖርትን ጨምሮ የባህልና የኪነ ጥበብ ስራዎችንም ያካተተ ሲሆን በስፖርት ዘርፍ በእግር ኳስ በአንደኛ ዲቪዚዮን 16 በሁለተኛ ዲቪዚዮን 13 ቡድኖች ተካፍሏል። ቡድኖቹ ከተለያዩ የዩናይትድ ስቴትስ ግዛቶች፣ ከካናዳና ከኖርዌይ የተውጣጡ መሆናቸውም ታውቋል። በሜሪላንድ ግዛት በሞንቶጎመሪ አውራጃ ውስጥ በሚገኘው የቤለር ሁለተኛ ደረጃ ትምህርት ቤት ውስጥ በተካሄደው የፍጻሜ ጨዋታ ከሲያትል ዋሽንግተን በተሳተፈው የመደወላ ቡና የዋሽንግተን ዲሲና አካባቢው ቡድን ወቦ ተጫውተው መደወላቡ 1-0 በማሸነፍ ዋንጫ ወስዷል። መደወላቡ በተከታታይ የኦስፋና ዋንጫ ሲወስድ ይህ ለሶስተኛ ጊዜ ነው። ለአሸናፊው ቡድን የተሰጠው ትልቁ የውድድር ዋንጫ በታዋቂውና ባለፈው ዓመት ከዚህ ዓለም በሞት በተለየው በአርቲስት አሊ ብራ ስም የተሰየመ ነው። በስነ ስርዓቱ ላይ የአርቲስቱ ባለቤት ኢሊሊ ብራም ዋንጫውን ለአሸናፊው ቡድን አስረክቧል። ለአንድ ሳምንት ሲካሄድ በቆየው የኦስፋና ዝግጅት ላይ የሙዚቃና የፊልም ዝግጅቶችም ለተሳታፊዎች መቅረባቸው ታውቋል።
በፍቃዱን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የማክሰኞ ምሽት ዝግጅታችን ነው። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ሳምንታዊው ንግድና ምጣኔ ሀብት። ንግድና ምጣኔ ሀብት ለምሽቱ የኢትዮጵያ ዕዳ ይለናል። ኢትዮጵያ የ60 ቢሊዮን 600 ሚሊዮን ዶላር ጥሬ ብድርና ወለድ አጠቃላይ ዳን እንዳለባት የገንዘብ ሚኒስትሯ ሰሞኑን አስታውቋል። ጠቅላይ ሚኒስትር አብይ አህመድ ለፓርላማው በቅርቡ በሰጡት ማብራሪያ መንግስታቸው የሀገሪቱን ዕዳ ከነበረበት የ59 ከመቶ ያጠቃላይ የሀገር ውስጥ ምርት ንጽጽር ወደ 38 ከመቶ ዝቅ ማድረግ መቻሉን ተናግረዋል። ከአጠቃላይ የሀገር ውስጥ ምርት አንጻር ሲታይ ዕዳ ብዙ መስሎ ባይታይም ከሀገሪቱ የመክፈል አቅም አንጻር ሲለካ ግን ከፍተኛ መሆኑን የምጣኔ ሀብት ባለሙያው ዶክተር ጉቱ ቴሶ ተናግረዋል። ሌላው የምጣኔ ሀብት ባለሙያ ዶክተር ኢዮብ ተስፋዬ ደግሞ መንግስት አጠቃላይ የልዕለ ምጣኔ ሀብት መፍትሄ ሊያስገኙ በሚችሉ እርምጃዎች ላይ እንዲያተኩር ሲሉ ይመክራሉ። በሌላ በኩል የዓለም ባንክ ቡድን ፕሬዚዳንት አጃይ ባንጋ ትናንትና ዛሬ ለጉብኝት ኢትዮጵያ ናቸው። ባንኩም ሰሞኑን የ400 ሚሊዮን ዶላር የእርዳታና ብድር ስምምነት ይፋ አድርጓል። አስማማው የነው ለንግድና ምጣኔ ሀብት ፕሮግራም ተከታዩን አሰናድተዋል።
የኢትዮጵያ መንግስት የሀገር ውስጥና የውጭ ጠቅላላ ብድር እስከ ባለፈው መጋቢት ድረስ 60.6 ቢሊዮን የአሜሪካን ዶላር መድረሱን የገንዘብ ሚኒስቴር በየሶስት ወር የሚያወጣው የሀገሪቱን የብድር ይዞታ የሚያትተው ሰነድ የሰኔ 2023 እትሙ ያሳያል። ብድሩ አምና በአውሮፓውያን አቆጣጠር ሰኔ 2022 ላይ ከነበረው የ57.3 ቢሊዮን ዶላር የብድር መጠን ከ3 ቢሊዮን የአሜሪካን ዶላር በላይ ጭማሪ አሳይቷል። ይህም በመቶኛ ሲገለጽ የ6 በመቶ ጭማሪ እድገት እንዳለው ያመለክታል። የምጣኔ ሀብት ምሁሩ ዶክተር ዮብ ተስፋይ እንደሚሉት እንደ አውሮፓን አቆጣጠር በ2010 የሀገሪቱ ብድር ከ10 ቢሊዮን ዶላር አይበልጥም ነበር። ነገር ግን የዕዳ ጫና እየበረታ መጥቶ
የኢትዮጵያ ዕዳ አንሰስተነብል ወይም ደግሞ ሀይ ሪስክ ከሚባሉት ካታጎሪዎች የተመደበ ነው። ሀይ ሪስክ የሚባለው የዕዳ ጫና ያለበት ሀገር ማለት ነው። የዕዳ ጫና ያለባቸው ሀገሮች አንዳንዶቹ ውጭ ምንዛሬ እጥረት ወይም የሊኩዲቲ ችግር ያለባቸው መክፈል ያቃታቸው፣ አንዳንዶቹ ደግሞ ውጭ ምንዛሬ እጥረትም ኖሯቸው ዕዳውን በፍጹም መክፈል የማይችሉ ሀገሮች ተብሎ ብለው ይመደባሉ። የሶልቨንሲ ፕሮብለም ያለባቸው ኢትዮጵያ የውጭ ዕዳ በእርግጥ ከጂዲፒ አንጻር አነስተኛ ነው የሚባልም፣ ከኤክስፖርት አንጻር ግን ከፍተኛ ነው። በሀገር ውስጥ የተፈጠረው የውጭ ምንዛሬ የመክፈል አቅምን የካሽ ፍሎ የውጭ ምንዛሬ ድረስ በመፈጠሩ የሊኩዲቲ ፕሮብሌም ከሚባለው ምድብ የሚመደብ ነው። በዚህም የተነሳ መንግስት ዕዳ ማራዘሚያ ኮመን ፍሬምወርክ ውስጥ ከጋና ቀጥሎ ሶስተኛ ደረጃ ተመዝግቦ የሚገኝ።
ዶክተር ኢዮብ ለከፍተኛ ዕዳ ጫናው በብድር የሚሰሩ ፕሮጀክቶች መብዛት፣ የመንግስት የልማት ድርጅቶች በከፍተኛ ወለድ ብጣኔ መበደራቸውና የውጭና ገቢ ሚዛን አለመመጣጠን ምክንያቶቹ ስለመሆናቸው ይገልጻሉ። ሌላው የምጣኔ ሀብት ባለሙያው ዶክተር ጉቱ ቴሶ በበኩላቸው ከቅርብ ዓመታት ወዲህ ሀገሪቱ ያለችበት ውስጣዊ ሁኔታም የመክፈል አቅምን በማዳከም ለዕዳ ጫናው መጨመር አስተዋጽኦ አድርጓል ይላሉ።
ይህ ጦርነት የወጪ ገቢ ንግዳችንን ፈተና ውስጥ ይከተዋል። ሀገሪቷ ውስጥ ያለውን የግብርናው የሚሆን የኢንዱስትሪ ከዛም ደግሞ የዘርፉን ክፍለ ኢኮኖሚ ሁሉ ትልቅ ተግዳሮት ውስጥ ነው የሚከተው ማለት ነው። ከጦርነቱ ባሻገር እንግዲህ የአየር ንብረት ለውጥ አለ። ሌሎች ለጋሽና አበዳሪ ሀገራት ጋር ያሉን ግንኙነቶች፣ እነዚህ ሁሉ ሲደመሩ የኢትዮጵያ ምጣኔ ሀብት በትልቅ ተርቡለንስ ውስጥ የሚያልፍ ምጣኔ እንደመሆኑ መጠን የዕዳ ጫናውን የመክፈል አቅማችንን መልሰን የመበደር አቅማችንን ትልቅ ፈተና ውስጥ የሚከት ሆኖ ነው እንዲህ እንግዲህ የቆየው።
ጠቅላይ ሚኒስትር አብይ አህመድ በዚህ ተወካዮች ምክር ቤት ተገኝተው በሰጡት ማብራሪያ በአገር በቀል ኢኮኖሚ በተሰሩ ስራዎች ምክንያት ሀገራዊ ብድሩን ከአጠቃላይ ዓመታዊ ምርት ወይም ጂዲፒ አንጻር ከነበረው 59 በመቶ ድርሻ ወደ 38 በመቶ ዝቅ ማድረግ መቻሉን ተናግረዋል።
እኛ ሀገር ውስጥ ኢንፍሌሽን እያሰቃየን፣ ጦርነት እያሰቃየን ቢሆንም ዕዳ መክፈል ያልቻሉ ሀገራት ተርታ ላለመግባት በታማኝነት እኛም ባንበደረው የወረስነው ዕዳም ቢሆን ሳናቋርጥ እየከፈልን በዚህም ምክንያት 30% ደርሷል። በሚቀጥሉ 3 ዓመታት ከ30 በታች አድርሰን ለትውልድ ለማሸጋገር የሚጠበቅብን ሁሉ እናደርጋለን። ከ30 በታች በሚሆንበት ሰዓት ለማስተዳደር በእጅጉ ስለሚቀል
በኢትዮጵያ መንግስት ይፋ የሚደረጉ ኢኮኖሚ ያዞች ተደጋጋሚ ክለሳዎች ስለሚደረጉባቸው ሙሉ በሙሉ ለመቀበል ያስቸግራል የሚሉት ዶክተር ጉቱ ቴሶ
ብድር ከዚህ በፊት የሚከፈሉ በተለያየ ዘዴ ነው። በእርዳታ ከሚመጣው፣ በሌላ ቅናሽ ወለድ ካላቸው ብድር ከሚመጣው፣ ወደ ውጭ ሀገር ልከን ከምናገኝ የውጭ ሀገር ምንዛሬ ነው። እነዚህ ላለፉት 2 ዓመታት አልነበሩም። ተጨማሪ ብድር ማግኘት፣ እርዳታ ማግኘት፣ ወደ ውጭ ሀገር የምንልካቸውን ነገሮችን በመጨመር ያሉት ነገሮች እምብዛም ትልቅ አይደሉም። እንዴት አድርጎ እንደቀነሰ ምናልባት እንግዲህ ኢንተርናል ፋይናንሻል ምስጥራት ሊኖሩት ይችላሉ። በእንደዚህ አይነት ሁኔታ ኢትዮጵያ ከፍላለች ብዬ እንደ አንድ ምጣኔ ሀብት ባለሙያ ሎጂካሊ አርጊው ማድረግ የሚችልበት ነገር ነገራለሁ።
አሁን ኢትዮጵያ ካለባት 66 ቢሊዮን ዶላር ብድር ውስጥ 28.1 ቢሊዮን ዶላር ከውጭ ሀገራት ተወሰደ ብድር እንደሆነ የገንዘብ ሚኒስቴር መረጃ ያሳያል። ኢትዮጵያን ጨምሮ የ73 ሀገራት ዕዳ ጫናን ለማቃለል እንደ አውሮፓውያን አቆጣጠር በ2020 በተመሰረተው ኮመን ፍሬምወርክ በመባል የሚታወቀው የአበዳሪ ሀገራት መድረክ በኩል ይህንን የውጭ ብድር ለማቃለል የሚደረጉ ጥረቶችም በአበዳሪ ሀገራት ፍላጎት መለያየት ምክንያት ሊጓተት ይችላል ይላሉ ዶክተር ዮፍ ተስፋዬ።
ኮመን ፍሬምወርክ ውስጥ ከገባ IMF ፕሮግራም ውስጥ መግባት ይጠበቅብሃል። IMF ፕሮግራም ውስጥ ስትገባ IMF ደግሞ የራሱን የብድር አናሊሲስ ሰርቶ ለአበዳሪዎቹ ይልካል። አበዳሪዎቹ ያንን አይተው ተቀብለው ማራዘሚያ ወይም ደግሞ ዕዳ ቅነሳ ማረጋገጫ ይሰጣሉ ማለት ነው። በዚህ ምክንያት ፕሮሰሱ አንደኛ ሁሉንም አበዳሪዎች ወደ አንድ ጠረጴዛ የማምጣት በተለይም ደግሞ የቻይና መንግስት አሁን የቀረበውን የኮመን ፍሬምወርክ የሚለውን በፓሪስ ክለብ ስር ያለውን አካሄድ እምብዛም ፍላጎት የሌለው በመሆኑ ሊጓተት ችሏል። ስለዚህ በቅርቡ የቻይና መንግስት ሆነ ከሱ ጋር የኮመን ፍሬምወርኩን በሊቀመንበርነት የሚመራው የፈረንሳይ መንግስት የኢትዮጵያ መንግስት ግሪን ላይት ሰጥተዋል ይባላል። ይህም የአይኤምኤፍ ፕሮግራምን አፋጥኖ ከዛ በኋላ ከነሱ በሚገኘው አሽራንስ መሰረት የዕዳ ማራዘሚያ ማቃለያ መንገዶች አሉ።
ዶክተር ጉቱ ቴሶ እንደሚሉት ደግሞ ኢትዮጵያ ከአበዳሪ ሀገራት ከወሰደችው ብድር መካከል ከቻይና በከፍተኛ ወለድ ምጣኔ የተበደረችው ለዕዳ ጫናው ከፍተኛ መሆን አስተዋጽኦ አበርክቷል።
ከፍተኛ ወለድ ምጣኔ ያለው ብድር ከቻይና ነው የተበደርነው። ቻይና ብድር በመሰረዝ ወለድ በመቀነስ ጊዜን በማራዘም እንደ ምዕራባውያን እንደ ሌሎች ያደጉት የበለጸጉት ሀገራት አይደለችም። የምትሰጣቸው ብድሮች ሁሉ ትልቅ ወለድ ያላቸው ብድሮች ናቸው። ያ ነው ትልቁን ዕዳ ጫናችንን ከፍ አድርጓል ብለን የምናወራው።
ከቻይና በከፍተኛ ወለድ ምጣኔ የተወሰዱ ብድሮች እየተከፈሉ መጥተው አሁን ከ7 እስከ 8 ቢሊዮን ዶላር ያልበለጠ ድርሻ ብቻ አለው የሚሉት የምጣኔ ሀብት ባለሙያው ዶክተር ዮብ ተስፋዬ በበኩላቸው አሁንም ግን ሀገሪቱ ብድር ከወሰደችባቸው ሀገራት ጋር በተናጠል ሲታይ የቻይና ያልተከፈለ የብድር መጠን ከፍተኛ መሆኑን ይገልጻሉ። ሌላው ልታስብበት የሚገባው ሀገሪቱ በዩሮ ቦንድ የተበደረችው የ1 ቢሊዮን ዶላር ብድር የመክፈያ ጊዜ በሚቀጥለው ዓመት መሆኑ ነው የሚሉት ዶክተር ዮብ ይህንን የማስተካከል ስራም መንግስት ከወዲሁ መጀመር ይኖርበታል ይላሉ።
በአጠቃላይ በዓመት ከ2 ቢሊዮን ዶላር በላይ ዕዳ ይከፈላል። ስለዚህ ዕዳ ጫናው ቀላል አይደለም። ኢንፍሎ ቀንሷል፣ የሚከፈለው ክፍያ ከፍ ብሏል።
ሀገሪቱ ያለባት ዕዳ ጫና በቀጥታም ይሁን በተዘዋዋሪ በህዝቡ ኑሮ ላይ የሚፈጥረው ተጽዕኖ ከፍተኛ መሆኑን የሚናገሩት ዶክተር ዮብ መንግስት አጠቃላይ የማክሮ ኢኮኖሚ መፍትሄን በሚያመጡ እርምጃዎች ላይ ትኩረት ማድረግ ይኖርበታል ሲሉ ይመክራሉ።
በ2024 ይኸው ብድር ወደ 75 ቢሊዮን ይገባል ተብሎ ይታሰባል። 2028 ወደ 135 ቢሊዮን ይገባል ተብሎ ይታሰባል። ይሄን ግን ብድር ለሀገሪቱ ያስፈልጋል፣ ፎሬን ኤክስቼንጅ ያስፈልጋል፣ በበቂ ሁኔታ ውጭ ምንዛሬ ማፍራት ይጠይቃል። ይሄ ከሀገር ውስጥም ብቻ ሳይሆን ከውጭም የሚጠይቅ ነው። ይሄን ግን ኢፌክቲቭ ለሆነ ፕሮጀክቶች የምታውላቸው ከሆነ ብድሩ ራሱ ተጨማሪ ኃይልና ጉልበት ይሰጣል። በሁለተኛ ደረጃ የሀገር ውስጥ ብድርን የሀገሪቱ መንግስት የሀገር ውስጥ ገቢውን ማሳደግ አለበት። የተለያዩ የታክስ ቤዙን የማስፋት ሁኔታ አለበት። በመሰረታዊ ነገር ግን በቀጥታ አድቫንስ ከብሔራዊ ባንክ ወይም በትሬዥሪ በመሳሰሉት የሚበደረው ሊሚት ሊኖረው ይገባል።
ዶክተር ጉቱ በበኩላቸው
የኢትዮጵያን የፖለቲካል ላንድስኬፕ ላይ ሰርተን የተረጋጋች ሀገር፣ ለኢንቨስትመንት የተመረጠች ሀገር፣ ባለሀብቶች ተስፋ የሚያደርጓት የሀገር ውስጥ ባለሀብቶች እንደ ልብ ተንቀሳቅሶ ስራ የሚሰሩባት ሀገር ማድረግ መቻል አለብን። እዛ ላይ ከሰራን ሌላው ነገር ኢትዮጵያ በጣም ተስፋ ያላት ዘርፈ ብዙ አቅም ያላት ሀገር ስለሆነች ክብደት አይኖረውም።
እንደ ገንዘብ ሚኒስቴር መረጃ የሀገር ውስጥ ብድርም እየጨመረ መጥቷል። ይህም ባለፈው ዓመት 1.5 ትሪሊዮን ብር የነበረው የመንግስት የሀገር ውስጥ ብድር በዚህ ዓመት መጋቢት ወር መጨረሻ ላይ የ14% እድገት አሳይቶ 1.7 ትሪሊዮን ብር ደርሷል። በዚህ ጊዜ ውስጥም ለአበዳሪዎች የተከፈለው ዋና ብድርም ወለድም ጨምሮ ከ1.2 ቢሊዮን የአሜሪካን ዶላር በላይ መሆኑን የገንዘብ ሚኒስቴር የሰኔት ቲም ላይ ያሰፈረው መረጃ ያሳያል። ለኢትዮጵያ አበዳሪዎች ከሆኑ ዓለም አቀፍ ተቋማት መካከል አንዱ የሆነው የዓለም ባንክ ከሰሞኑ የ400 ሚሊዮን ዶላር የእርዳታና የብድር ስምምነት ይፋ አድርጓል። ይህም መንግስት ከዓለም ባንክና ዓለም አቀፍ የገንዘብ ተቋማት ጋር በቅርቡ ብድር እንዲለቀቅለት ካደረጋቸው ተከታታይ ውይይቶች በኋላ የተደረገ ድጋፍ ነው። ለአሜሪካ ድምጽ አስማማዬ ነው፣ ዋሽንግተን ዲሲ።
አስማማውን ለግሩም ዝግጅቱ አመሰግናለሁ። ሰዓታችን በመገባደዱ ለዛሬ ካሰብናቸው ሌሎች ዝግጅቶች ውስጥ ትምህርት ነክ የሆኑ የትምህርት መደበኛ ፕሮግራምና ሌሎች የኢትዮጵያ ኡምዱስማን ድርጅት ያወጣውን መግለጫ የተመለከተ በተቋሙ የቀረበውን ጨምሮ የኢትዮጵያ ሕዝብ እንባ ጠባቂ ተቋም ይፋ ባደረገው የ2015 የስራ አፈጻጸም ሪፖርቱ በአመቱ በተለያዩ ዘርፎች ችግር ደርሶብናል ያሉ ከ277,000 በላይ ዜጎች ለተቋሙ አቤቱታ ማቅረባቸውን አስታውቋል። ይህንን እንግዲህ በነገው ፕሮግራማችን በዲሞክራሲ በተግባር እናቀርባለን። አድማጮች ለዛሬ ያዝነውን እዚህ ላይ አበቃን። ያስተናገድኳቸው አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚህ ተሰናበትኩ። መልካም ምሽት።